የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ሰኔ 1 2016 ዓ.ም ዝግጅታችን ጀመረ። ከተቋቋመ 2 ዓመታትን ያስቆጠረው የኢትዮጵያ ሀገራዊ ምክክር ኮሚሽን በሳምንት የአጀንዳ ማስተባበር ምዕራፍን በአገር አቀፍ ደረጃ አስጀምሯል። ይህን ተከትሎም ከምክክር ኮሚሽኑ ተሳትፎ ጋር በተያያዘ ከሃይማኖት ተቋማትና የፖለቲካ ፓርቲዎች ቅሬታዎችና ጥያቄዎች ተነስተውበታል። የዛሬ ምሽት ዝግጅታችንም በሳምንቱ የኮሚሽኑ እንቅስቃሴ ተመለከቱ ዘገባዎችንና የተነሱ ቅሬታዎችን በተመለከተ ለእናንተ እናስተዋውስበት ይሆናል። ሳምንታዊው የሙዚቃ ቃና ዝግጅታችንም እንደተለመደው በኋላ ላይ የለቱ የተመረጡ ሙዚቃዎች ይዞ ወደ እናንተ ይደርሳል። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮቻችን። ፕሮግራሙን በመምራት አብሬያችሁ የማመሸው አስማማው ያለው ነኝ። የስቱዲዮ ቅንብሩን የምትመራልን ብርሃን ኃይሉ ናት። የፕሮግራሙ ዋና አዘጋጅ ጽዮን ግርማ። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com ላይ በቀጥታ እየተላለፈ ይገኛል። እስከ ምሽት 4 ሰዓት ድረስ አብራችሁ እንድትቆዩ እንጋብዛለን። አሁን ሰዓቱ የዓለም ዋና ዋና ዜና የሚቀርብበት ነው። ወደዚያው አድምራችሁ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። የምሽቱን ዜናዎችን ማሰማችሁ ጽዮን ግርማ ነኝ። በሱዳን ያለው ግጭትና ረሃብ በመላ ሀገሪቱ በመስፋፋቱ ከሱዳን የሚፈናቀሉ ዜጎች ቁጥር በቅርቡ ከ10 ሚሊዮን በላይ እንደሚሆን ዓለም አቀፍ የፍልሰት ድርጅት IOM አስጠነቀቀ። በሱዳን የድርጅቱ ተልእኮ ቢሮ ኃላፊ መሐመድ ራፋት ትላንት አርብ ጄኔቫ ላይ በሰጡት ጋዜጣዊ መግለጫ በሀገሪቱ እየተከሰተ ያለው ቀውስ በሰው ልጆች ላይ የደረሰ ሰቆቃ ብለውታል። እስካሁን ከ2 ሚሊዮን በላይ የሚሆኑት እንደ ቻድ፣ ደቡብ ሱዳን እና ግብጽ ወዳሉት ሀገራት ሰደዳቸውን ተናግረዋል። 12 ሚሊዮን ሱዳናውያን ደግሞ ለከፋ ችግር በሚያጋልጣቸው ሁኔታ በሀገር ውስጥ ተፈናቅለው እንደሚገኙ ኃላፊው ገልጸዋል። ከተፈናቃዮች መካከል 70% የሚሆኑት ለረሃብ ተጋላጭ በሆኑ አካባቢዎች ህይወታቸውን ለማትረፍ እየጣሩ መሆኑን ገልጸው በአሁኑ ጊዜ ሰብአዊ እርዳታዎችን ለማድረስም በጣም አስቸጋሪ መሆኑን ተናግረዋል። ድንበሬልሽ የሐኪሞች ማህበር ወይም በመህጻሩ MSF የተባለው ድርጅት የ11 ስደተኞችን አስክሬን ባገኘበትና ለነፍስ አድን ስራ የተሰማሩ በጎ አድራጊዎች በመርከብ ባደረጉት አሰሳ ከ160 በላይ ስደተኞችን ህይወት መታደግ ከቻሉ በኋላ ዛሬ ሌላ አስክሬን በአካባቢው መታየቱን አንድ በጎ አድራጎት ድርጅት አስታወቀ። ሲዋች የተባለው ለትርፍ ያልተቋቋመ ድርጅት ኤክስ በተባለው የማህበራዊ ገጽ ላይ እንዳስታወቀው በድርጅቱ አውሮፕላኖች ለማሰስ በተደረገው ጥረት ትላንት 11 አስክሬኖችን መለየት እንደተቻለና ዛሬ በዛው አካባቢ አንድ ተጨማሪ አስክሬን መታየቱን አስታውቋል። በረራውና ፍለጋውም መቀጠሉን ገልጿል። የተባበሩት መንግስታት ድርጅት እንደ አውሮፓውያን አቆጣጠር ከ2014 ጀምሮ በመካከለኛው ሜዲተራኒያን ባህር ውስጥ ከ20,000 በላይ ሰዎች መሞታቸውንና መሰወራቸውን ሪፖርት ያወጣ ሲሆን ይህንንም አካባቢ በዓለም ላይ ያለ እጅግ ከባዱ የስደተኞች መሸጋገሪያ ቦታ ብሎታል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። ባለፈው ወር በኮንጎ መፈንቅለ መንግስት ተሳትፈዋል በሚል የተጠረጠሩ 3 አሜሪካውያንን ጨምሮ 51 ተጠርጣሪዎች ትላንት አርብ በኮንጎ ዋና ከተማ ኪንሻሳ ውስጥ ወታደራዊ ፍርድ ቤት ቀረቡ። ተጠርጣሪዎቹ በሽብር በግድያና በተለያዩ ወንጀል ድርጊቶች ተሳትፈዋል በሚል ክስ ቀርቦባቸዋል። በተከሰሱባቸው ወንጀሎች ጥፋተኛ ከተባሉ የሞት ፍርድ እንደሚጠብቃቸው የተዘግቧል። በወታደራዊ ፍርድ ቤት ውስጥ የክርክር ሂደቱ ከመጀመሩ በፊት ተጠርጣሪዎቹ በፕላስቲክ ወንበር ላይ ተቀምጠው የዳኞቹን መምጣት ይጠባበቁ እንደነበር በቀጥታ የቴሌቪዥን ከተላለፈው ስርጭት ለማየት ተችሏል። ኮንጎ የሚገኘው የአሜሪካ ኤምባሲ በፍርድ ሂደቱ ላይ አስተያየት ለመስጠት ለቀረበለት ጥያቄ ምላሽ አልሰጠም። ቃል አቀባዩ በዚህ ሳምንት መጀመሪያ ላይ የቆንስላ አገልግሎት ለመስጠት እስረኞቹን ማግኘት እንዳልቻለ ማስታወቅ ይታወሳል። የሐማስ ታጣቂ ቡድን እንደ አውሮፓውያን አቆጣጠር ጥቅምት 7 በእስራኤል ላይ ባደረሰው ጥቃት ከያዛቸው ታጋቾች መካከል 4ቱን ማስለቀቋን እስራኤል አስታወቀች። የእስራኤል ሐማስ ጦርነት በጋዛ ከተጀመረ ወዲህ እንዲህ አይነት ታጋቾችን የማስለቀቅ ትልቅ ዘመቻ ሲካሄድ የመጀመሪያው ነው። ታጋቾቹን ማስለቀቅ የተቻለው ኒውስ ሄራት ውስጥ ካለ 2 የተለያየ ቦታ መሆኑንም እስራኤል አስታውቃለች። ሐማስ በጥቅምት ወር የመጀመሪያውን ጥቃት ደቡብ እስራኤል ላይ ሲከፍት 250 የሚሆኑ ሰዎችን አግቶ ወሰደ ሲሆን ይህ ክስተትም የእስራኤል ሐማስ ጦርነት ለመቀስቀሱ ምክንያት ሆኗል። ከነዚህ ውስጥ ህዳር ወር ላይ ለሳምንት በቆየው የተኩስ አቁም ስምምነት ግማሽ ያህሉ ተለቀዋል። እስራኤል አሁንም ከ130 በላይ ታጋቾች እንደሚቀሩ ገልጻ ከቀሩት ውስጥ የሩቡን ቁጥር የሚይዙ ታጋቾች እንደተገደሉ ይታመናል ብላለች። ቀሪዎቹን ታጋቾች ወደ ሀገራቸው እንዲመጡ ታሽሎ የተገኘው መንገድ እየከፋፈሉ ማስለቀቅ መሆኑን አስታውቃለች። እስራኤል ታጋቾቹን ያስለቀቀችው በጋዛ ላይ የምታደርገውን ጥቃት እንድትገድብና በሲቪሎች ላይ የሚደርሰውን ደም መፍሰስ እንዲቆም ዓለም አቀፍ ጫናዎች እየበረቱ በመጡበት ወቅት ነው። በመጨረሻም ዛምቢያ ውስጥ በሳይበር ወንጀል የተጠረጠሩ 22 ቻይናውያን ከ7 እስከ 10 አመት እስር ተፈረደባቸው። ትላንት አርብ በዛምቢያ ዋና ከተማ ሉሳካ ውስጥ የተሰየመው ከፍተኛ ፍርድ ቤት በሳይበር ወንጀል የተጠረጠሩ 22 ቻይናውያን ላይ እስር ፈረደ። ቻይናውያኑ የዛምቢያ፣ ሲንጋፖር፣ ፔሩ እና የተባበሩት ኤምሬትስ ዜጎችን በበይነ መረብ ኢላማ በማድረግ በማጭበርበር ወንጀል የጥፋተኝነት ፍርድ ከሰጠ በኋላ የረጅም ጊዜ እስራት ፈርዶባቸዋል። ተከሳሾቹ ከኮምፒውተር ጋር በተያያዙ በተሳሳቱ መረጃዎች ማንነትን በማጭበርበርና የኔትወርክ አገልግሎትን በህገወጥ መንገድ በመዘርጋት በቀረበባቸው ክስ ጥፋተኛ ተብለዋል። ከእስራቱ በተጨማሪ ከ1500 እስከ 3000 ዶላር የሚደርስ የገንዘብ ቅጣት ተፈርዶባቸዋል። ፖሊስ ለጉዳዩ ትኩረት ሰጥቶ ክትትል ማድረግ የጀመረውና ጉዳዩ ወደ ፍርድ ቤት የተወሰደው በማይታወቅ ሁኔታ ከሞባይል ስልኮቻቸው እንዲሁም ከባንክ ሂሳባቸው ላይ ገንዘብ የተወሰደባቸው ሰዎች አቤቱታ ቁጥር በመጨመሩ እንደነበረ የሀገሪቱ ባለስልጣናት አስታውቀዋል። አድማጮች፣ ለዜናው የተመደበው ጊዜ በዚህ አበቃ። ከቀሪ የራዲዮ መጽሔት ዝግጅታችን ጋር አብራችሁን ቆዩ።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኔ 1 2016 ዓ.ም ዝግጅታችን ነው። ከአሜሪካ ድምጽ እየተከታተላችሁ ያላችሁት ዘወትር ሰኞ እስከ እሁድ ከምሽቱ 3 ሰዓት ጀምሮ የሚተላለፉ ዝግጅቶቻችንን በራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voanews ላይ በቀጥታ ማዳመጥ ትችላላችሁ። መግቢያ ላይ እንዳስተዋወቅኳችሁ የምሽቱ ዝግጅቶቻችን የሀገራዊ ምክክር ኮሚሽንና የተነሱ ቅሬታዎችን የተመለከቱ ዘገባዎችን ወደ እናንተ የምናደርስበት ነው። የመጀመሪያው ቅንብራችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀገራዊ ምክክር ኮሚሽን ተሳትፎ ጋር በተያያዘ ያነሳችሁን ቅሬታ ይመለከታል። ወደዚያው እንለፍ። የሁለት ዓመታት እድሜ ያስቆጠረው የኢትዮጵያ ሀገራዊ ምክክር ኮሚሽን በስካውኑ ሂደት በአብዛኞቹ ክልሎች የሀገራዊ ምክክር ተሳታፊዎች ልየታ ማጠናቀቁን መግለጹን ተከትሎ የውይይት አጀንዳ የማስተባበር ምዕራፍን በአዲስ አበባና ሀገር አቀፍ ደረጃ ግንቦት 21 እና ግንቦት 24 በተለያዩ ቀናት አካሂዷል። ይህን ተከትሎ በኮሚሽኑ የተሳትፎ ጉዳይ ላይ ቅሬታ ካነሱት መካከል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንዷ ናት። በክርስቲያኗ በአግራዊ ምክክሩ ላይ እንድትሳተፍ በይፋ ይቀርበላት ጥያቄ አለመኖሩ እንዳሳዘነው ቅዱስ ሲኖዶስ ገልጿል። ሲኖዶሱ ከግንቦት 21 ቀን 2016 ዓ.ም ጀምሮ ሲያካሂደው የቆየውን የክብ ካህናት ምልአተ ጉባኤ መደበኛ ስብሰባውን ማጠናቀቁን አስመልክቶ ሐሙስ ረፋር ላይ ያወጣውን ባለ 12 ነጥቦች መግለጫ ፓትርያርኩ ብፁዕ ቅዱስ አቡነ ማቲያስ በንባብ አሰምተዋል። በአግራዊ ምክክር ኮሚሽን ላይ ቅዱስ ሲኖዶስ ያቀረበው ቅሬታ በመግለጫው ከተካተቱት ነጥቦች መካከል ሲሆን ሀገረ መንግስትን ከመስረት ጀምሮ በአስተራቂነትና በሰላም ግንባታ ግንባር ቀደም ተጠቃሽ ሆነችው ቤተክርስቲያን እስካሁን ድረስ ከምክክር ኮሚሽኑ በይፋ የቀረበ የተሳትፎ ጥሪ አለመኖሩን ይገልጻል። ይህም ሆኖ ኮሚሽኑ የተሳታፊ ልየታንና አጀንዳ መረጣን አጠናቅቆ ወደ ምክክር ትግበራ እየገባ መሆኑ ቅዱስ ሲኖዶስን ቅር ማሰኘቱን ፓትርያርኩ አመልክተዋል። በመሆኑም ከሀገራዊ ምክክሩ ጋር በተያያዘ የቤተክርስቲያኒቱን አጀንዳ የማቅረብና የመሳተፍ መብት የሚያስከብር ኮሚቴ በቅዱስ ሲኖዶስ መሰየሙን አቡነ ማቲያስ አስታውቀዋል። ብፁዓን ሊቃነ ጳጳሳትን ጨምሮ ሊቃውንትና ምሁራን የተካተቱበትን ይህን ኮሚቴ በኃላፊነት እንዲመሩም የደቡብ ወሎና አሪዞኖች አህጉረ ስብከት ሊቀ ጳጳስና የቅድስት ሥላሴ ዩኒቨርሲቲ ፕሬዚዳንት ብፁዕ አቡነ ፊልጶስ በቅዱስ ሲኖዶስ ምልአተ ጉባኤ መመደባቸውን የአሜሪካ ድምጽ ለማወቅ ችሏል። የቤተ ክርስቲያኒቱን ቅሬታ በተመለከተ ምላሽ እንዲሰጡን የጠየቅናቸው ኮሚሽነር ዶክተር ዮናስ አዳዬ ከቤተ ክርስቲያኒቱ ጋር ከመወያየታቸው አስቀድሞ የሚሰጡት ማብራሪያ እንደሌለ ገልጸው በማህበራዊ ገጻቸው ላይ የሰፈረውን ምላሽ እንድንመለከት ነግረውናል። ኮሚሽኑ በጉዳዩ ላይ በይፋዊ የፌስቡክ ገጹ ባወጣው መግለጫ ኮሚሽኑ ከኢትዮጵያ የሃይማኖት ተቋማት ጉባኤ ጋር የመግባቢያ ሰነድ መፈራረሙን አስታውሷል። በተክርስቲያኒቱም በሃይማኖት ተቋማት ጉባኤ በኩል ከፍተኛ አስተዋጽኦ ስታደርግ መቆየቷን ገልጿል። በጉባኤ አማካይነት በክልሎችና በከተማ አስተዳደሮች ባሉ አህጉረ ስብከቷ የሃይማኖት መሪዎች በመመደብ የሳታፊ ልየታ ውጤታማ እንዲሆን ከፍተኛ አስተዋጽኦ ስታደርግ ቆይታለችም ብሏል ኮሚሽኑ። በከተማም ከቤተክርስቲያኑት ጋራ በቅዱስ ሲኖዶስ ጽሕፈት ቤት ድረስ በመገኘት ለመወያየት ዝግጁ መሆኑን ኮሚሽኑ አስታውቆ ይኸው የአካታችነት መርህ ከሁሉም የሃይማኖት ተቋማት ጋር በኩልነት እንደሚተገበርም ገልጿል። በአገራዊ ምክክር ኮሚሽን ተሳትፎን በተመለከተ ጥሪ አልተደረገልንም በሚል ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተጨማሪ ከልዩ ልዩ የሃይማኖት ተቋማትና የፖለቲካ ኃይሎች ዘንድም ተደጋጋሚ ቅሬታዎች ይሰማሉ። የአሜሪካ ድምጽ በዚህ ጉዳይ ላይ ዝርዝር መረጃ ለማግኘት የኮሚሽኑን ኃላፊዎች ለማናገር ሞክሯል። ሆኖም ኮሚሽኑ ከአብያተ እምነት መሪዎች ጋር ውይይት ከማድረጉ በፊት በጉዳዩ ላይ ለብዙሃን መገናኛዎች ዝርዝር መረጃ እንደማይሰጥ ኃላፊዎቹ በመግለጻቸው አስተያየታቸውን ለማካተት ሳይችል ቀርቷል። ሌላው አገር አቀፍ ውይይት የቀጠለበት ብሔራዊ ድባብ እንደሚያሳስባቸው ገልጸው ራሳቸውን ከኮሚሽኑ ውይይት ማግለላቸውን ያስታወቁት ደግሞ የኢትዮጵያ ሕዝቦች አብዮታዊ ፓርቲ ኢሕአፓና እናት ፓርቲ ናቸው። በአገራዊ ምክክር ሂደቱ ለመቀጠል ቅድመ ሁኔታዎችን ያስቀመጡትን ፓርቲዎች ጉዳይና በአገር አቀፍ ደረጃ በተካሄደው የአጀንዳ ልየታ ምዕራፍ ማስጀመሪያ ስነ ስርዓት ላይ ጠቅላይ ሚኒስትር አብይ አህመድ የተናገሩትን ሐሳብ አካቶ ኬኔዲ አባተ ተከታዩን ዘገባ ወደ እናንተ አድርሶ ነበር። ሰምተን እንመለስ።
በአገራዊ ምክክር ሂደቱ ላይ ጥያቄ ከሚያነሱ የፖለቲካ ፓርቲዎች አንዱ የሆነው የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ ግንቦት 26 ቀን 2016 ዓ.ም ጀምሮ ከምክክር ሂደቱ ራሱን ማግለሉን በመግለጽ አስታውቋል። ኢሕአፓ የኢትዮጵያን ችግሮች ለመፍታት አገራዊ ምክክር እንደሚያስፈልግ በማመን በስካሁኑ ሂደት ሲሳተፍ መቆየቱን የገለጹት የፓርቲው ተቀዳሚ ምክትል ሊቀመንበር መጋቤ ብሉይ አብርሃም ሃይማኖት አሁን ባለው አገራዊ ድባብ ግን ምክክር ለማድረግ ያዳግታል ብለዋል። በመሆኑም የግጭቶችን መቆምና የተለያዩ ስረኞችን መፈታት ጨምሮ ፓርቲው ለምክክሩ አስቻይ ሁኔታዎችን ይፈጥራሉ ብሎ ያመነባቸው ቅድመ ሁኔታዎች እስካልተሟሉ ድረስ ወደ ሂደቱ እንደማይመለስ ተናግረዋል።
ብዙ የተለዋወጡ ተለዋዋጭ ሁኔታዎች አሉ። አገሪቱ ከፍተኛ ቀውስ ውስጥ ናት ያለችው። የኦሮሚያ ክልል ላለፉት 6 ዓመታት ተባብሷል። በአሁኑ ደግሞ በጣም ተባብሷል። የአማራ ክልል ላይም ያለው ቀውስ በተባባሰ ሁኔታ ቀጥሏል። ቀውሶች ከቀን ወደ ቀን እየባሱ ነው። ሌሎችም አካባቢዎች እንደ አዲስ እያገረሹ ያሉ ሁኔታዎች አሉ። አስቸኳይ ጊዜ አዋጅ አለ። እስሮች ተስፋፍተዋል። በየቀኑ እየተደረጉ ያሉ ነገሮች ብዙ ናቸው እና በዚህ ሁኔታ ውስጥ የሚደረግ ምክክር የሚመለከታቸውን ዋና ዋና አካላት ያላሳተፈ ምክክር ምንም ተቀባይነት እንደሌለው እና ለሀገር መፍትሄ ስለማይሆን እዚህ ስህተት ውስጥ መሳተፍ ኢሕአፓ አልፈለገም። ነገር ግን ሁኔታዎች ተስተካክለው ያስቀመጥናቸው ቅድመ ሁኔታዎች በአስቸኳይ የፓርቲያችን ሊቀመንበር ጨምሮ የታሰሩ ጋዜጠኞች፣ የሰብአዊ መብት ተሟጋቾች፣ በትጥቅ ትግል ያሉ ሌሎችም ወገኖቻችን በዚሁ ውስጥ ሊሳተፉ የሚገባቸው ያላቸው በዝርዝር ያስቀመጥናቸው በአጠቃላይ እንዲሳተፉ ምቹ ሜዳ እንዲመቻችም ሌላኛው ቅድመ ሁኔታ ነው። እነዚህ ቅድመ ሁኔታዎች ከተሟሉ ወደ ምክክር መድረኩ እንመለሳለን። እስካልተሟሉ ድረስ ግን ከዛሬ ጀምሮ ራሳችንን ከምክክር መድረኩ አግልለናል ማለት ነው በይፋ።
በሌላ በኩል የኢትዮጵያ ሀገራዊ ምክክር ኮሚሽን ባለፈው ቅዳሜ ግንቦት 24 ቀን 2016 ዓ.ም አገር አቀፍ የአጀንዳ ማሰባሰብ የምክክር ምዕራፍን ባስጀመረበት መድረክ ላይ ተገኝተው ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ በተደጋጋሚ እንመካከር ብለው ሲለምኑ የነበሩ ሰዎች ኑ እንመካከር ስንላቸው ፈቃደኛ መሆን ብቻ ሳይሆን በከፍተኛ ደስታ መቀላቀል ይኖርባቸዋል ብለዋል። ጠቅላይ ሚኒስትሩ በምክክር ሂደቱ ላይ ለመሳተፍ ጥያቄ ለሚያነሱ አካላት ደግሞ
የመጨረሻ ምክሬ እድሉ እንዳያመልጣችሁ፣ ካመለጠ ድጋሚ ማግኘት አስቸጋሪ ነው። አሁን ግን በቅንነትና በተከፈተ ልብ በዚህ ምክክር በዚህ ውይይት በሚገኙ ውጤቶች ሸብረክ ለማለት ለመተው ለመቀበል ቢያንስ ዝግጁ የሆነ መንግስት ስላለ እድሉ ሳያመልጠን እንድንጠቀምበት በመላው ኢትዮጵያውያን ስም በተለይም በኢትዮጵያ እናቶች ስም ጥሪዬን ማቅረብ እፈልጋለሁ።
ጠቅላይ ሚኒስትሩ ይህን ይበሉ እንጂ ከንግግራቸው በኋላ ራሱን ከሂደቱ ካገለለው ከኢሕአፓ በተጨማሪ አሁን በኢትዮጵያ ባለው ወቅታዊ ሁኔታ ምክንያት በአገራዊ ምክክሩ ሂደት ለመሳተፍ እቸገራለሁ ሲል እናት ፓርቲም መግለጫ አውጥቷል። በአጀንዳ ልየታ ሂደት ላይ ችግር የለብኝም ያለው ፓርቲው ከአጀንዳ በኋላ በሚኖረው የምክክር ምዕራፍ ላይ ለመሳተፍ ግን ቅድመ ሁኔታዎችን አቅርቧል። የእናት ፓርቲ ፕሬዝዳንት ዶክተር ሳይፈስላሴ አያሌው ግጭቶች ሰላማዊ መፍትሄ ካልተገኘላቸው ያስቸኳይ ጊዜ አዋጁ ካልተነሳ እንዲሁም በማንነታቸውና በፖለቲካ አመለካከታቸው የታሰሩ ያሏቸው የምክር ቤት አባላትና ፖለቲከኞችን ጨምሮ ሌሎች ዜጎችም ካልተፈቱ ፓርቲው በሂደቱ መቀጠል እንደማይችል አመልክተዋል።
አላማችን በመክክሩ ሰዓትን የማጽናት አይደለም። አላማችን በመክክሩ አገርን የማጽናት ጉዳይ ነው። አገርን ከገባችበት ቅርቃ ውስጥ የማውጣትና አገራችን እንዳገር ቀጥ ብላ እንድቆምና እንድከተልልውን ነው አጥብቆያ ነው። ይሄንን ሀገርን የመታረግን ጉዳይ ደግሞ ከእርስ በርስ ጦርነቱን ጀምራለን። ለዛ መቋጫ ሊበጅለት ይገባል ብለን በተደጋጋሚ ጊዜያት ለማሳሰብ ሞክረናል። ይፈታ ባልቻለበት አሁን ወደ አጀንዳ ሊየታውና ወደ ምክክሩ እየተቸደ ያለበት ሁኔታ እንመለከታለን። ሁለተኛ ከዚህ ጋር በተያያዘ ደግሞ ዜጎች በማንነታቸው በግዱሾች ደግሞ በተለያየ ቦታ ደግሞ በየእስር ቤቱ ታጉሮ ያለበት ሁኔታ አለ። በሶስተኛ ደረጃ ደግሞ የፖለቲካ መሪዎች፣ የማህበረሰብ አንቂዎች፣ ጋዜጠኞች፣ የህዝብ ተወካዮች ምክር ቤትም ሆነ የክልል ምክር ቤት አባላት ውስጥ ደግሞ በተለያየ አይነት መልኩ ደግሞ በእስር ቤት ደግሞ የሚማቅቁ ደግሞ አሉ። የእኛን የፓርቲ አመራር ከፍተኛ አመራር ደግሞ ዶክተር ደርቦ ንጉሴ እስር ቤት ውስጥ ነው ያለው። ሌላው አገር አሁን ባለችበት ሁኔታ በአስቸኳይ ጊዜ አዋጅ ስር ነው ያለችው። ወደ ምክክር ወደ ዳያሎግ ከመምጣታችን በፊት እኚህ ነገሮች መፈታት መቻል አለባቸው።
የእናት ፓርቲ ፕሬዝዳንት ዶክተር ሰይፈ ስላሴና የኢህአፓ ተቀዳሚ ምክትል ሊቀመንበር መጋቢ ብሉይ አብርሃም የአገራዊ ምክክር ሂደቱ የአጀንዳ ማሰባሰብ ምዕራፍ ላይ መድረሱ ከተገለጸ በኋላም እስሮች መቀጠላቸው እንደሚያሳስባቸው የፖለቲከኛውን የአቶ የሽዋስ አሰፋን መታሰር በማሳያነት ጠቅሰው ገልጸዋል። ከሁለቱ ፓርቲዎች በተጨማሪ በሂደቱ ላይ ተቃውሟቸውን ያሰሙ ሌሎች አካላትም አሉ። የኦሮሞ ፌዴራሊስት ኮንግረስ ኦፌኮንና የኦሮሞ ነጻነት ግንባር ግን ጨምሮ በኮከስም የተደራጁ 9 ተቃዋሚ የፖለቲካ ፓርቲዎችን በአባልነት ያቀፈው ስብስብ በኮሚሽኑ ገለልተኝነት ላይ እምነት እንደሌለው በመግለጽ እስካሁን ካለው የሀገራዊ ምክክሩ ሂደት ራሱን ማግለሉ ይታወቃል። በሌላ በኩል የኦሮሞ ነጻነት ሰራዊትና የአማራ ታጣቂ ፋኖ የኢትዮጵያ ሀገራዊ ምክክር ኮሚሽን ወደ ሰላም ሊያመጣ የሚችል ህጋዊ ተቋም መሆኑን እንደማይቀበሉ ለአሜሪካ ድምጽ መናገራቸው ይታወሳል። ሁለቱም አካላት ኮሚሽኑ ሲዋቀር አንስቶ ምንም አይነት ተሳትፎ አለማድረጋቸውን በተጨማሪም ህጋዊ በሆነ መልኩ በምክክር መድረኩ ላይ እንዲሳተፉ አለመጋበዛቸውን ተወካዮቻቸው ለአሜሪካ ድምጽ አስታውቀዋል። ኮሚሽኑ የሀገራዊ ምክክር ሂደቱ ሁሉን አካታች መሆን እንዳለበት ያምናል ያሉት ዋና ኮሚሽነሩ ፕሮፌሰር መስፍን አራያ በበኩላቸው በፖለቲካ ፓርቲዎች የሚቀርቡትን ጨምሮ ለሂደቱ ስኬታማነት የሚያግዙ ጥያቄዎችን ኮሚሽኑ ለመንግስት እንደሚያቀርብ ጠቁመዋል።
ብዙ ምናቸው ነገሮች ነው ሁሉንም ምክራቱም ዳያሎግ ሲባል ሁሉንም አቃፊ መሆን አለበት። ናሽናል ዳያሎግ ወይም ሀገራዊ ምክክር ነው የምንለው። በሀገራዊ ሂደት ውስጥ ሁሉም የታጠቀም ያልታጠቀም ታጣቂ ብቻ እኮ አይደለም ወደ ዳያሎግ ያልመጣው፣ ሳይታጠቅም ደግሞ ያልመጣው አሉ እና የየራሳቸው ሁሉ ምክንያቶች አሉ። ስለዚህ እነዚህን ምክንያቶች በየደረጃው ግልጽ አድርገን የሚያስፈልጉ ምንድን ነው፣ ስራዎቻችን እንዳንሰራ ምን ነገር ጎድሎብናል የሚለውን ነገር ሁሉ በሙሉ በዝርዝር ማየት መቻል አለብን። ስለዚህ ምንድን ነው የምንፈልገው፣ ምን የጎደለን ነገር አለ፣ ምን የቀረን ነገር አለ የሚለውን ነገር በደንብ ዘርዝረን ነው ዝም ብሎ መንግስት ጋር አንድ ቁንጽል ጥያቄ ብቻ አይደለም ይዘን መሄድ ያለብን እና የተሟላ ጥያቄ ነው ይዘን መሄድ ያለብን እና ያንን እናደርጋለን። ለስራችን መሳካት ደግሞ ያስፈልገናል። ያንን በደንብ ለቅሞ አሁን በዚህ በአጀንዳ አሰባሰቡም ሂደት እየሰማናቸው ያሉም አሉ። ስለዚህም በእኛንም ለግብአት ተጠቅሞ በእኛ ስራ ውስጥ ያሉትንም ጨምሮ ያ በደንብ ኮምፓይል ሆኖ ነው የሚቀርበው።
በሌላ በኩል የፖለቲካ ፓርቲዎች የጋራ ምክር ቤት አባሉ የኢትዮጵያ ሶሻል ዴሞክራቲክ ፓርቲ የአገራዊ ምክክር ሂደቱን ደግፈው ከሚንቀሳቀሱት በርካታ የተቃዋሚ ፓርቲዎች ውስጥ ይገኝበታል። የፓርቲው ምክትል ፕሬዝደንት ዶክተር ራሄል ባፌ ፓርቲያቸው አገራዊ ምክክሩ ችግሮችን ለመፍታት ያስችላል ብሎ በማመኑ በሂደቱ እየተሳተፈ እንደሆነ ለአሜሪካ ድምጽ መግለጻቸው አይዘነጋም። በኢትዮጵያ የዩናይትድ ስቴትስ አምባሳደር ኤርቪን ማሲንጋ ግንቦት 7 ቀን 2016 ዓ.ም ባስተላለፉት የፖሊሲ መልእክት መንግስትን የሚተቹትን ማሰርና ማዋከብ መፍትሄ ሊሰጣቸው የሚገቡ ጉዳዮችን አይፈታም ካሉ በኋላ ኢትዮጵያውያን የሚፈልጉትን የፖለቲካ ውይይት ለመደገፍ መንግስት ቁልፍ የፖለቲካ ሰዎችን ከእስር እንዲፈታ መጠየቃቸው ይታወሳል። ምንም እንኳን ፍጹም ሊሆን ባይችልም ሁሉም ወገኖች የሀገራዊ ምክክሩን እድል ሊጠቀሙበት ይገባል ሲሉም አምባሳደሩ አሳስበዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅታችን ነው። በዝግጅታችን ላይ ኖራችሁን አስተያየት በዋትስአፕ በስልክ መስመራችን +12 252 251 3505 ላይ መልእክታችሁን በድምጽ ቀርጻችሁ ብታስቀምጡልን ይደርሰናል። horn@vnews.com የሚል አድራሻችን ነው። በዛም ያሏችሁ መልእክቶች ልትልኩልን ትችላላችሁ። የኢትዮጵያ ሀገራዊ ምክክር ኮሚሽን ላይ ትኩረቱን ያደረገው የምሽቱ ዝግጅታችን እንደቀጠለ ነው። ቀጥሎ ደግሞ በኮሚሽኑ ግብዣ እንዳልተደረገላችሁ የገለጹት የፖለቲካ ኃይሎችን የተመለከተውን ጥንቅር ወደ እናንተ እናደርሳለን።
የኢትዮጵያ ሀገራዊ የምክክር ኮሚሽን በሽግግር ፍትህና በሀገራዊ ሰላም ዙሪያ የሚሳተፉ አካላት የተለያዩ ሀገራዊ አጀንዳዎችን እንዲያዘጋጁ ከሳምንታት በፊት ጠይቋል። ይሁን እንጂ ኢትዮጵያ ውስጥ በአሁን ሰዓት በትጥቅ ትግል ላይ የሚገኙት የኦሮሞ ነጻነት ሰራዊትና የአማራ ፋኖ ምንም አይነት ህጋዊ ሆነ የሰላም ጥሪ ግብዣ እንዳልደረሳቸው ለአሜሪካ ድምጽ ተናግሯል። አቶ ማርሸት ጻሃዩ የአማራ ፋኖ በጎጃም ቃል አቀባይ ናቸው።
መግለጫቸው አጡ የታጠቁ ኃይሎች ብለው ነው የሚጠሩት። የታጠቁ ኃይሎች ሲሉ አልሸባብን ይሆን ሌሎች ተሽባሪዎችን ይሆን ለነጻነት ተዋጊውን ፋኖ ይሆን የሰሜን ፓርክ ዘበኞችን ይሆን እናናቀም። ስለዚህ የታጠቀ ኃይል ብለው ነው የሚጠሩት። መጀመሪያ እኛ ስም አለ ፋኖ የሚል ስም አለ። በስማችንም አልጠሩንም ግብዣም አላደረጉልንም።
በተመሳሳይ ተቀማጭነታቸው በካናዳ ሆኖ የኦሮሞ ነጻነት ሰራዊት አማካሪ አቶ ጂሬኝ ጉደታ ኢመደበኛ በሆነ መልኩ ስለ ሀገራዊ ምክክሩ ከኮሚሽኑ አባላት ጋራ ከተወያዩት ውጪ የኦሮሞ ነጻነት ሰራዊት እስካሁን ድረስ ምንም አይነት መደበኛ ጥሪ እንዳልተቀበለ አስታውቀዋል።
የሽግግር ፍትህ ወይም ደግሞ ትራዲሽናል ጀስቲስ እና ናሽናል ዳያሎግ ምክክር የሚባለው ነገር ያው ለረጅም ጊዜ ስንሰማው ነበር። ግብዣ ተደርጎላቸዋል ወይ የሚለው ግብዣ ሳይሆን ኢንፎርማሊ የተከበሩ ሰዎች እዛ ምናቃቸው ከሽግግር ኮሚሽን ውስጥ ያሉ ያናገሩናሉ። just ኢንፎርማሊ የሆነ ንግግር ማለት ነው። ከዛ በተረፈ የተደረገልን ግብዣም የለም። ቢደረግልንም ኮሚሽኑን ራሱ አወቃቀሩ ኢትዮጵያ ውስጥ ያለው ሁኔታ በአጠቃላይ ለእንደዚህ ጉዳይ የሚጋብዝ ስላልሆነ ምንም ትርጉም ያለው ጉዳይ አይሆንም።
የአማራ ፋኖ በጎጃም ቃል አቀባዩ አቶ ማርሸት የአማራ ፋኖ በኮሚሽኑ አመሰራረት ላይና ገለልተኛነት ላይ እምነት እንደሌለው አስታውቀዋል።
የሽግግር ፍትህ የሚባለው ተቋም ከአመሰራረቱ ነው ጥያቄያችን። እኛ መጀመሪያ ስፖንሰር የሚደረገው ከብልጽግና ነው። ሰዎቹ የሽግግር ፍትህ ኮሚቴ አባላት አመራሮቹ ስራውን የሚያሳልጡት በሙሉ ከመንግስት ዩኒቨርሲቲዎች የተመለመሉ ሰዎች ናቸው። አበል የሚከፍላቸው ራሱ ስርዓቱ ነው ብልጽግና ነው። ሁኔታቸውን ደህንነታቸውን የሚያስጠብቅላቸው ብልጽግና ነው። ለስብሰባ ለምክክር አዳራሽ የሚፈቅድላቸው ብልጽግና ነው። ስለዚህ የአንድ ወላጅ ልጆች ናቸው ማለት ነው። ስለዚህ አሁን ብልጽግና ለመውደቅ የቀረውን ጊዜ ለማራዘም ሲል የተፈጠረ ተቋም ስለሆነ በሽግግር ፍትህ ስም በመካካስ በመነጋገር በመወቃቀስ በናሽናል ዲያሎግ ስም ስርዓትን የማስቀጠር ፕሮጀክት ስለሆነ እኛ ደግሞ ስርዓቱ መቀጠል የለበትም ብለልትና ምን ስለምናምን የሽግግር ፍትህን ማንቀበለው።
የኦሮሞ ነጻነት ተወካዩ አቶ ጂረኝ ኮሚሽኑ ሲዋቀር አንስቶ ፓርቲያቸው አለመሳተፉ በዚህ የተነሳ የኦሮሞ ነጻነት ሰራዊት በኮሚሽኑ ላይ እምነት ሊያዳብር አለመቻሉን ይገልጻሉ።
የፖለቲካ ጥያቄ አለን። የፖለቲካ ጥያቄ ትጥቅ እንድናነሳ ጋብዞናል። ስለዚህ ያንን ጥያቄ መንግስት መልስ እንደምለው ከሚሉ አካላት በሙላ ጋር ቁጭ ብሎ መነጋገር ያስፈልጋል። ከተነጋገረ በኋላ ጋራ የሆነ ፍኖተ ካርታ አስቀምጦ የምክክር ወይም እርቅ ማን ያንን ሊያስተባብርልን ይችላል የሚለውን በጋራ ነው መመስረት የሚገባሽ። አንድ የመንግስት አካል ብቻውን ለናሽናል ዳያሎግ ኮሚሽን ሰው መድብ ያለው ብለው ሲል እዚሁ ጋር ነው ፍትሐዊነቱ የሚያቆመው ማለት ነው። ሌሎች አካላትም ሌሎች የፖለቲካ ድርጅቶችም የታጠቁ አካላትም ሁላቸውም በአንድ ላይ ሊያቋቁሙት የሚገባ ነገር ነው ማለት ነው። ከዚያ በኋላ ከጦርነት ውስጥ ተወጥቶ ንግግር ኖሮ ከንግግሩ በኋላ በረዥም ጊዜ ውስጥ ህብረተሰቡ እየተነጋገረ እንዴት አድርጎ ቁስሉን እያዳነ እየተግባባ ሀገር እየገነባ ለወደፊት አቆ መኖር ይችላል የሚለው ለረጅም ጊዜ የሚካሄድ ነገር ነው። ናሽናል ዳያሎግ ግን ወደ ናሽናል ዳያሎግ ለመግባት ራሱ መጀመሪያ ጦርነት መቆም መቻል አለበት። ጦርነት መቆም ብቻ አይደለም የሚዋጉት ኃይላዎች አንድ ላይ መጥተው ተነጋግረው የሆነ መግባባት ላይ መድረስ መቻል አለባቸው።
የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር አቶ ዮናስ አዳይ በበኩላቸው ሁለቱም የትጥቅ ትግል ላይ የሚገኙት አካላት እንደ ሌሎች ፓርቲዎች ሁሉ ሀገራዊ ምክክር መድረኩ ላይ እንዲሳተፉ የሚጋብዝ ህጋዊ ደብዳቤ እንዳልተላከላቸው አምነው፣ ነገር ግን ይሄ የሆነው ህጋዊ አድራሻ ስለሌላቸው ነው በማለት መልስ ሰጥተዋል።
በእርግጠኛ አጠቃላይ የሆነ ጥሪ አቀረብን እንጂ በተለይ በፍልሚያ ለሚገኙ ወንድሞቻችን፣ ወገኖቻችን ኦኤልኤ ወይም ኦሮሞ ሊበሬሽን አርሚ እና ለፋኖ በጽሁፍ ፎርማል የሆነ ጥሪ እውነት አላቀረብንም። ያቀረብነው ምንድን ነው? በሚዲያ ላይ መንግስትም ሆነ ፍልሚያ ላይ ያሉቻችን የአንድ ቤተሰብ ጥል ስለሆነ የኢትዮጵያ ቤተሰብ ወንድም ወንድሙ ላይ እየተነሳ እየተገዳደልን ስለሆነ ያለአንዳች ቅድመ ሁኔታ ያውን ግጭቱን ጦርነቱን አቁመው ወደ ጠረጴዛ ዙሪያ መጥተው ልዩነቶቻችን በዚያው ፈተን ኢትዮጵያን እንገንባ የሚል ጥሪ አጠቃላይ ጥሪ ያቀረብነው እንጂ ስፔሲፊክ አድርገን ፎርማል የሆነ ደብዳቤ ለነሱ አላቀረብንም። ፎርማል የሆነ ኦፊስን ስለማናውቅ ከዚህ የተነሳ ፎርማል የሆነ ወይም መደበኛ የሆነ ደብዳቤ ይዘን ጥሪ ለነሱ አላቀረብንም። ያቀረብነው በሚዲያ ላይ ብቻ ነበረ። ከእነሱ ጋር እስማማለሁ።
በሌላ በኩል በሀገራዊ ምክክር ኮሚሽኑ ላይ ከተነሱት ቅሬታዎች አንዱ ኮሚሽኑ የተዋቀረው በመንግስት ተነሳሽነት መሆኑ፣ እንዲሁም የኮሚሽኑ አባላት ደሞዝና የስራ ማስኬጃ ወጪዎችም በመንግስት መሸፈናቸው ነው። ኮሚሽነሩ ዶክተር ዮናስ በዚህ ጉዳይ ላይ ሀገርን የሚመራ ፓርቲና ሀገረ መንግስትን ለይቶ መረዳት እንደሚገባ በመግለጽ ኮሚሽኑ እየተጠቀመ ያለው የኢትዮጵያን ሕዝብ የግብር ገንዘብ እንጂ የፓርቲን ገንዘብ አይደለም ይላሉ።
ከነሱ ብቻ ሳይሆን እዚህ ካሉትም እንደዛ አይነት ስሞታዎች፣ ጥያቄዎች ቀርበዋል። ምክንያቱም ያላችሁበት ጽህፈት ቤት መንግስት ነው የሚል ነው። በኢትዮጵያ አማርኛ ቋንቋ በተለይ ስቴትና ጋቨርንመንት አገዛዝና ሀገረ መንግስት አንድ ላይ ስለሚደረጉ እንጂ ለእኛ እንከፍለን ቢሮ ብልጽግና ተመትለ ትላንት ነገባው አይደለም። የኢትዮጵያ መንግስት ነው። የኢትዮጵያ ህዝብ በከፈለው መዋጮ ወይም ደግሞ ግብር የተሰራ ህንፃ እንጂ ከ10-30 ዓመታት በፊት የተሰራ ህንፃ ነው እየጠቀምበት ያለ መዋጮ ነው፣ ከህዝብ ገንዘብ ነው። በተመሳሳይ አሁንም ህዝብና አገልግል ደግሞ ተብዬ ወደዚህ ሲጠራ እዚያም የሚከፈለን የህዝብ ገንዘብ እንጂ የብልጽግና ወይም የአንድ አገዛዝ ወይ ኢህአዴግ የደርግ ወይ ህዳሴ አይደለም። ይሄ በሚገባ በግንዛቤ መግባት አለበት።
ሚያዝያ 16/2016 ዓ.ም የብሔራዊ ደህንነት ምክር ቤት ባወጣው መግለጫ የፕሪቶሪያውን ስምምነትና የሀገሪቱን ህገ መንግስት በመጥቀስ ሀገሪቱ ሊኖራት የሚችለው አንድ መከላከያ ሰራዊት በመሆኑ የታጠቁ ኃይላት ትጥቃቸውን በመፍታት ወደ ሰላም ስምምነት እንዲቀርቡ ጥሪ አቅርቧል። የኦሮሞ ነጻነት ሰራዊት ተወካዩ ጅሬኝ ጉደታ ይህንን ጥሪ እንደማይቀበሉ ገልጸው መንግስት ለማሸነፍ እንጂ መተማመን እንዲኖር እየሰራ አይደለም ሲሉ ከሰዋል። አቶ ጅሬኝ የኦሮሞ ነጻነት ሰራዊት ለውይይት እንዲቀርብ መሟላት የሚገባቸውንም ነገሮች አጋርተዋል።
ሀገራዊ ምክክር ኮሚሽን የተመለከተው የመጨረሻው ቅንብራችን ደግሞ ሳምንቱን ንግግር ቀስቃሽ ሆኖ የሰነበተውን የጠቅላይ ሚኒስትር አብይ አህመድ በቅዳሜው የሀገራዊ ምክክር የባለድርሻ አካላት ውይይት መክፈቻ ላይ ከእንግዲህ በኢትዮጵያ የሽግግር መንግስት አይኖርም በማለት ያሰሙት ንግግር ነው። ይህን በተመለከተ ባለሙያዎችና ኮሚሽኑ ምን አሉ የሚሉትን ደግሞ በዚህ መልኩ ወደ እናንተ አድርሰን ነበር። ተከታተለን እንመለስ።
ቅዳሜ ግንቦት 24 2016 ዓ.ም በአድዋ ድል መታሰቢያ በተካሄደው የኢትዮጵያ ሀገራዊ ምክክር ኮሚሽን የውይይት አጀንዳ የማሰባሰብ ምዕራፍ ማስጀመሪያ ላይ ጠቅላይ ሚኒስትር አብይ አህመድ ሽግግር መንግስት እንደማይኖር ገልጸው ያስተላለፉት መልእክት ንግግር ቀስቃሽ ሆኖ ሰንብቷል።
ኢትዮጵያ ውስጥ ከእንግዲህ በኋላ የሽግግር መንግስት አይኖርም። ኢትዮጵያ ውስጥ የሚኖረው በምርጫ የተመረጠ መንግስት ብቻ ነው። በህዝብ ውሳኔ የተመረጠ መንግስት ብቻ ነው። ለምን እንኳን እንደ እድርና ቁብ ሰብሰብ ብለን ተውትና አሁን ባለንበት ቁመናን ጠንክረን የምናስበው መከወን ችግር ሆኗል። ለምን ሽግግር ሽግግር ይላሉ ያላችሁ እንደሆነ በቀላሉ መሃላችን ገብተው ሊጫወቱ፣ ሊከፋፍሉ፣ ሊበትኑ የሚፈልጉ ኃይሎች የሚያምኑት ሐሳብ እንጂ የኢትዮጵያን ሐሳብ አይደለም።
ይህንን የጠቅላይ ሚኒስትሩን ንግግር መነሻ በማድረግ አስተያየት እንዲሰጡን ከጋበዝናቸው ምሁራን መካከል በተለያዩ ዓለም አቀፍ አውታሮች ላይ ከሚያቀርቧቸው በተለይ አፍሪካን የሚመለከቱ ትንታኔዎች በተጨማሪ ኔዘርላንድስ የሚገኘው ዓለም አቀፍ የዲሞክራሲና የምርጫ ድጋፍ ኢንስቲትዩት ባልደረባ ዶክተር አደም ካሴ አንዱ ናቸው። ዶክተር አደም የጠቅላይ ሚኒስትሩ ንግግር የኮሚሽኑን ታማኝነት ከወዲሁ የሚጎዳ ነው የሚል እምነት አላቸው። ምክክሩ ሲጠናቀቅ የኮሚሽኑ የመጨረሻ ድምዳሜዎች ለመንግስት እንደሚቀርቡ ያስታወሱ ዶክተር አደም የሽግግር መንግስት ሐሳብ ቢመጣ እንኳን መንግስት እንደማይቀበለው ንግግሩ አስቀድሞ የሚያመላክት ነው ይላሉ።
መልእክቱ የሚመስለው ጠቅላይ ሚኒስትር አብይ አህመድ አንዳንድ ጉዳዮችን ከንግግሩ ውጭ ለማድረግ የታሰበ ይመስላል። ኮሚሽኑ ሲቋቋም ስልጣኑ ሀሳቦችን አሰባስቦ ነገሮችን መምሮ ሪፖርት ማቅረብ ነው። ያንን ሪፖርት ግን ወደፊት የሚወስደው በዋነኛነት መንግስት ነው የሚሆነው እና ከዛ አንጻር ይሄ የሚያሳየው የኮሚሽኑ እንኳን ተገቢ ነው ብሎ ቢያስገባም እንኳን መንግስት ሊቀበለው በተለይ ጠቅላይ ሚኒስትር አብይ አህመድ ሊቀበለው የማይችል ነገር እንደሆነ የሚያስመስለው በአጠቃላይ ምን አይነት መንፈስ የፈጠረ ይመስለኛል። እንግዲህ አሁን እስካሁንም ያለ መንፈስ ነው፣ ግን የበለጠ ያባባሰው ምንድን ነው? ይሄ ነገር ኮሚሽኑ አቅሙ ቢሰራም ኮሚሽኑ አሁን ረዥም ጉድለት ቢኖርበትም እንደ አቅሙን አይጎ ትልቅ ነገር ቢሰራም እንኳን ምናልባት ያለው ሂደት መንግስት የሚፈልጋቸውን ነገሮች ብቻ ያደርጋል፣ ቢያንስ ቢያንስ ደግሞ መንግስት ማይፈልጋቸውን ነገሮች እንዲያደርግ ረብ ይደረግበታል የሚለውን ፍራቻ የሚያጠናክር ንግግር ነው የሚሆኑ። በተለይ በተለይ ደግሞ ይሄ ትልቅ ነገር መፈሻ ላይ መሆኑ ተገቢ አይደለም ብዬ ነው የማስበው።
ሌላ የፖለቲካል ሳይንስ እና ዓለም አቀፍ ግንኙነት ባለሙያ የሆኑት ዳያ ሞዳሌ ግን የጠቅላይ ሚኒስትሩ ንግግር ሀሳቡ ለምክክር አይቀርብም የሚልና ለኮሚሽን የሚቀርቡ ሀሳቦችን ኮድ የሚገድብ አይደለም ሲሉ ይሞግታሉ።
እንደ አገር ገዢው ፓርቲ መሪ እንደ ጠቅላይ ሚኒስትር መክፈቻ ንግግር አድርገዋል፣ ግን በዛ ንግግር ላይ የራሳቸውን መንግስት አቋም አንስተዋል። ያነሱት ሀሳቡ አይቀርብም አይደለም አይተገበርም የሚል አይነት ነው እንደ ፓርቲ ያለን ያቀረቡት። እኔም በዛ መልክ ነው የማየው። አሁን የሀሳብ ማሰባሰቡ ላይ እንገደብ እንዳደረጉ ተደርጎ መወሰድ የለበትም። ሽግግር መንግስት የሚባለው ነገር አሁን ባለው ህገ መንግስት ማቀፍ ሊተገበር የሚችል አይደለም። እሳቸው ቢፈልጉም አይችሉትም። እንደዚህ አይነት ነገር ምንድን ነው መሆን የሚችለው? እሳቸው በዛው ንግግር ያሉት ነገር አለ። የተግባባንባቸውን እንፈጽማለን፣ ማንግባባባቸውን ወደ ህዝበ ውሳኔ እንወስዳለን ነው ያሉት። በእኔ እይታ የሽግግር መንግስት ጥያቄ ማለት ይሄኛውን ህገ መንግስት ማገድ ማለት ነው። ህገ መንግስቱ ሳታገድ ሽግግር መንግስት ማቋቋም አትችልም። ያለበለዚያ ይህን ህገ መንግስት ቁጭ አድርገህ ሽግግር መንግስት የሚባል ነገር ማንሳት ያ ገና ሶስተኛው ፌዝ ነው፣ እንግዲህ የትግበራው ፌዝ ነው። በዚህ መልክ ብናየው
የተጀመረው አገር አቀፍ ውይይት ብሔራዊ ድባብ እንደሚያሳስባቸው የገለጹት የኢትዮጵያ ህዝቦች አብዮታዊ ፓርቲ አፓና እናት ፓርቲ ቅድመ ሁኔታዎችን በማስቀመጥ ከውይይቱ ራሳቸውን ማግለላቸውን አሳውቀዋል። ጠቅላይ ሚኒስትር አብይ አህመድ በመክፈቻው ላይ ያነሱትን ሀሳብ በተመለከተ የጠየቅናቸው የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር ዶክተር ዮናስ አዳዬ ምክክሩ አጀንዳ የማሰባሰብ ምዕራፍ ላይ እንደመሆኑ የጠቅላይ ሚኒስትሩ ንግግር ኮሚሽኑ እንደ አንድ ሀሳብ ብቻ እንደሚወስደው ተናግረዋል። በስራችን ላይም የሚፈጥረው ጫና የለም ብለዋል።
የጠቅላይ ሚኒስትሩ ንግግር እንደ አንድ ባለድርሻ አካል እንዳቀረበው ሀሳብ ነው የተቀበልነው እንጂ እኛ ሀሳባችንን የሚቃወም ወይም ደግሞ ቀድሞ የተሰጠን መመሪያ አድርገን አይደለም የምንቀበለው። የተቀበልነው መንግስትን አንድ ባለድርሻ አካል ሆነ ያቀረቡትን ሀሳባቸውን አክብረን መዝግበን መያዝ ነው እኛ።
ጠቅላይ ሚኒስትር አብይ አህመድ በዚሁ ንግግራቸው በምክክር ሂደቱ መጠናቀቅ በኋላ ኮሚሽኑ ለመንግስት ለይቶ የሚያመጣቸው አጀንዳዎች እንዲተገበሩ መንግስታቸው እንደሚሰራ ተናግረዋል። በቀጣይ የውይይቱ ምዕራፎች ህዝቡ የሚያነሳቸውን ሀሳቦች ወደ ሽግግር መንግስት የሚወስዱ ከሆነም በምክክሩ ሶስተኛ ደረጃ የትግበራ ምዕራፍ ላይ ህገ መንግስታዊ መሻሻል የተመለከተ ህዝበ ውሳኔ ሊካሄድ እንደሚችል አቶ ዳያ ሞዳሌ ይናገራሉ። ሌሎች ፖለቲካ ኃይሎች ከዚህ ውጭ የሚያነሷቸው ሀሳቦች ካሉ ደግሞ በምክክር ሂደቱ የተሳተፈ ያለውን ህዝብ ባከበረ መልኩ በፖለቲካዊ ውይይት ብቻ መፍታት እንደሚገባም ይናገራሉ።
ከትጥቅ ትግል ለመውጣት በራሳቸው ከመንግስት ጋር መደራደር ይችላሉ። ኦልሬዲ የኦሮሞ ነጻነት ሰራዊት ጀምሮት እንደነበረ ፋኖም እንደዛ ቢጀምር የጋምቤላ ነጻነት ግንባር የሚልም አለ መሰለኝ። እነሱ የግል ድርድር ነው። እሱ ምክክር ኮሚሽኑ ያለው ምንድን ነው? እነሱ የሚሳተፉበትን ኢሚኒቲ ዋስትና እኔ እፈጥራለሁ፣ አበጃለሁ፣ ሞክራለሁ እያለ ነው ያለው። የእነሱ ድርድር አይደለም ምክክሩ። ምክክሩ ጠቅላላውን ተራውን ዜጋም የሚያካትት ነው፣ እነሱንም የሚያካትት ነው። እነሱ መካተት የሚችሉበትን የመንገድ ኮሚሽኑ ማምጣት አለበት። ግን ሌላው ዜጋ ባልተስማማበት ነገር ታጣቂዎቹ ለብቻቸው ሽግግር መንግስት ቢሉ ከመንግስት አንጻር ብቻ ሳይሆን ከእኛም ከተራ ዜጎች አንጻር ተቀባይነት ሊኖረው አይችልም። ምክንያቱም ምንድን ነው የሚያመጣው? መንግስት ለመለወጥ ሁልጊዜ መታጠቅ ታጥቀህ መግባት አለብህ ማለት ነው። ስለዚህ ይሄ ምክክር የምንለውን ቀርቶ ለታጠቀው ምላሽ ይሰጣል ወደሚል ድምዳሜ ነው የሚያስወስደው። ነገር ግን መሳተፍ አለባቸው የሚል አቋም ነው ያለን። እነሱ ሳይሳተፉ የተሟላ ነው ማለት አይደለም።
ዶክተር አደም ካሴ በበኩላቸው ምክክሩ እየተደረገ ያለው ሀገሪቱ በግጭት ውስጥ እያለች መሆኑን ጠቅሰው ይህም በስኬታማነቱ ላይ ተጽዕኖ ሊኖረው እንደሚችል ይናገራሉ። ስለዚህም አስቀድሞ ሰላም ማረጋገጥና በሁሉም ዘንድ ታማኝነት ያለውን አካሄድ መከተል እንደሚገባ ይመክራሉ። ለዚህም የሌሎችን ሀገራት ተሞክሮ ማሳያ አድርገው ያብራራሉ።
ለእኔ የሚታየኝ የኢትዮጵያ ችግር ሁለት ነው። አንደኛው ከተረጋጋ አንጻር
ከገመን ካገሪቷ አቋማንጻ ከመንግስት አንጻር የሚታይ ችግር አለ። ያም በተለይ ንግግሩ ያስፈላጊ የሚያደርገው ያንን ደግሞ ሰላሙንም ሁሉንም ማካት ይፈልጋል። ከዛ በኋላ ደግሞ የዲሞክራሲያዊ ስርዓት ማምጣትም አለ። ሁለተኛው ጥያቄ ደግሞ ሁሉም ነገር ተስማምተን ዲሞክራሲያዊ ስርዓት ማምጣት ከሆነ ወደ ግጭት መግባታችን የማያቀር ስለሆነ ማለት ነው። እና ሁለቱም እነዚህን ሁለቱን ችግሮች ያገናዘበ አካሄድ ያስፈልጋል። አንደኛው ዳያሎጉ የመጀመሪያው ሊፈታ የሚችል ነው። ያ ሰላም ይፈልጋል፣ ሁሉንም ማካት ይፈልጋል። ያ ደግሞ የታሰሩ ሰዎች በትንሹ ግልበት ያልልም በትንሹ በሰይጣን ቃል ብዙ ሰዎች የታሰሩ ሰዎች አሉ። እነሱ መፈታት ይኖርባቸዋል። እንደ መንግስት ደግሞ አሁን እኔ ነኝ ያሸነፍኩት እኔ ብቻ ነኝ የሚለውም ሳይሆን አካታች ሆነ ቢያንስ የተቃዋሚ ያለ ኃይል አይደል እውቅና የሚሰጥ በቋሚነት የሚመለከትና ሄዶ ሄዶም ደግሞ በተለይ ዳያሎግ ነገሩ ከተሳካ እንኳን ሁሉም የፖለቲካ አካላት ተውጭ ሆነው በንሳቤ አንድም እንደ ጊዜያዊ እንግዲህ የሽግግር ሳይሆን ጊዜያዊ መንግስት አቅም ያለው መንግስት ተቆሞ ምርጫውን ለሁሉም እኩል በሆነ መንገድ ሊዘጋጅበት የሚችለውን አካሄድ ማስፈር ይፈልጋል ብዬ አስባለሁ።
በቀደሙት አራት ዘገባዎቻችን የሳምንቱ ትኩረት የነበረው የሀገራዊ ምክክር ኮሚሽኑ እንቅስቃሴ በተመለከተ የተነሱ የተለያዩ አስተያየቶችን ወደ እናንተ አደረስን። አብራችሁን ስላላችሁ አሁን በድጋሚ እናመሰግናለን። አሁን ደግሞ ጊዜውን ለሙዚቃ ቃና አስረክባለሁ። እንግዲህ ወልዴ ለምሽቱ የመረጣቸውን ዜማዎች አዘጋጅቶ እየጠበቃችሁ ነው። ወደዚያው ልምራችሁ።
ጤና ስትልኝ እንደምን አመሻችሁ። ይህ ሳምንታዊው የሙዚቃ ቃና ነው። እስከ ምሽቱ 4 ሰዓት የማስተናግዳችሁ እንግዲህ ለኔ አብራችሁን ቆዩ።
ቻያዩ ብርሃን ናቸው በልጅነቴ ድሯትቻቸው ልቤ ተሰማው እንግዳ ነገር መኩዜ ነው የሚያውቀኝ አገር አሁን ሳየች የባንቺ ውስጥ ሆና በፍቅር ቁራስ በጣም ባዲና
የዛሬውን የሙዚቃ ቃና የምንከፍተው በዚህ ቴድሮስ ካሳሁን ቴዶ አፍሮ ላምባዲና ይሆናል። ላምባዲና ቴሌ አፍሮ ነበር ቃና በመከተል ፍቅረኛው ዳጎስ ያለ ደንዘ ወዳለው የሄደችበት ግለሰብ በስጭት Forget you, CeeLo Green number. Malada, the EO Balay. Video, Groom to the Great Serrano. Got my tired.
አጣሁሽ ራሴን አጣውም ካሳቤ ወጥሽ ጓላንዴ ሌላ ነገር ማሰብ
ማለዳ ኢዮብ በላይ የሙዚቃ ቃና ይከተላል። Crazy little thing called love. Queen በተሰኘ የእንግሊዝ የሙዚቃ ቡድን የተዘመነ ነው። በ80ዎቹ የአየር ሞገድን ተቆጣጥሮ የነበረ ሙዚቃ ነው። Crazy little thing called love. Yeah, English Queen band number. Yeah. ግሩድ ጃኔ ኋላ ተይ ብዬ ብዬ ሳጣ መላ በቃ እንዳልም ኋላ እያስተነበቀ ይመስላል። ጃኔ ነበር ኋላ ተይ ስለ ነበረው ጌ ደማማ የዘመን ቃናዎች የሚል ስብስብ ውስጥ ከተጫወታቸው ዜማዎች አንዱ ነው። ቀድሞ የተጫወተው ሳቱ ተሰማ ነው። ዜማ ሳቱ ተሰማ፣ ግጥም ይልማ ደብረአብ፣ ሙዚቃ ቅንብር አበጋዝ ክብረወርቅ ሲወጣ የምሰናበታችሁ በዚህ ዜማ ነው። ለሳምንት ቀጠሮ እንያዝ። እንግዲህ ወልነኝ ሰላም I'm gonna make it.
የተከበራችሁ አድማጮቻችን ለምሽቱ ያስተናገድናችሁ ዝግጅቶች ተጠናቀቁ። ፕሮግራሙን በማቀናበር አብራን የነበረችው ብራና ኃይሉናት፣ የፕሮግራሙ ዋና አዘጋጅ ጽዮን ግርማናት፣ እንዲሁም ፕሮግራሞቹን በማሰናዳት አብረውን ከተሳተፉ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸሁት አስማማየ ነው ነበርኩ። ነገ ሌሎች መሰናዶችን እንጠብቃችኋለን። መልካም ምሽት ይሁንላችሁ።